ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 1 2013 ዓ ም ዝግጅታችን ጀመረ።
አሁን እኔ እንዳረጋገጥኩት እዚህ እኛ ቅርብ ያለ እስር ቤት ከ5000 በላይ ሴቶችና ህጻናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛሉ ህጻናት ወተት የላቸውም።
የአሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህጻናት አያዙ፣ ነፍሰ ጡሮች አያዙ ቢያንስ እንኳን የነበረው፣ አሁን ግን የ9 ወር እርጉዝ ምጧ መጥቶ ቪዲዮ ደርሶኛል።
በሳውዲ አረቢያ የሚገኙ ኢትዮጵያውያን ነዋሪዎችን ድምፅን ያሰማናችሁ።
መጀመሪያ አካባቢ በነበረው መገፋፋትን ምናልባት እርግዞችን ነበሩ በዚያቻቸው ጠቀሩ ከገቡት ውስጥ እና በዚያ ግሻ እና በዚያ ሙቀት የተወሰኑ ሲጎዱ ይችላሉ። ምናልባትም ከዚህ ጋር ተያያዘ ቻቸው የሚችባቸው እናቶችም አሉ።
እኚኛው ደግሞ አቶ ፈድሉ ውጅራ ይባላሉ። በሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎች ጉዳይን የሚከታተሉ ሰው ናቸው። በሳውዲ የሚገኙ ኢትዮጵያውያን የሚገኙበትን ሁኔታ የያዘ ቅንብር በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አቀናባሪና አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ራሱን የትግራይ ክልል ኃይል ብሎ የሚጠራውና የኢትዮጵያ መንግስት አሸባሪው የህወሓት ቡድን ብሎ የሚጠራው ኃይል በአማራ ክልል በዩኔስኮ የተመዘገበ ታሪካዊ ቅርስ የሚገኝባት ላሊበላ ከተማ መግባቱን ተከትሎ የክልሉ ኃላፊዎች የአማራ ልዩ ኃይል ቅዳሜ ጥቃት እንደሚከፍት በመግለጻቸው በኢትዮጵያ የትግራይ ክልል የጀመረው ግጭት በአደገኛ ሁኔታ ተባብሷል ሲል አሶሺየትድ ፕሬስ ዘገበ። የአማራ ክልል የሰላምና ደህንነት ኃላፊ አቶ ሰማ ጥሩነህ ለክልሉ ሚዲያ የተናገሩትን ጠቅሶ ኤፒ እንደዘገበው የአማራ ህዝብ አሸባሪውን ቡድን የሚያጠፋበት ጊዜው አሁን ነው፣ ሁሉም ወጥቶ ራሱን መከላከል አለበት ሲሉ መናገራቸውን ጠቅሷል። አክሎም ዘገባው በምላሹ እያንሰራራ የሚገኘውና ራሱን የትግራይ ኃይል ብሎ የሚጠራው የህወሓት ቡድን ቃል አቀባይ ጌታቸው ረዳ የሞቀ አቀባበል እናደርግላቸዋለን ማለታቸውን ጠቅሷል። በሌላ በኩል የኢትዮጵያ የውጭ ጉዳይ ሚኒስቴር አሸባሪው ህወሓት ሲል የጠራው ቡድን በአማራና አፋር ክልል ያደረሰው ጥቃት የመንግስትን ትዕግስት የሚፈታተን መሆኑንና ለሰብአዊ እርዳታ ሲባል የተደረገውን የተናጠል ተኩስ አቁም አቋሙን እንዲቀይር ሊያደርግ እንደሚችል ማስጠንቀቁን አሶሺየትድ ፕሬስ ጨምሮ ዘግቧል። አቶ ጌታቸው ረዳ በስልክ ባደረጉት ቃለ ምልልስ ወደ አማራ ክልል የገቡት የኢትዮጵያ መንግስት በትግራይ ላይ የጣለውን መንገድ መዝጋት ለማስነሳት ነው ማለታቸውን ኤፒ አክሏል። በዚህ ግጭት በመቶዎችና በሺዎች የሚቆጠሩ ሰዎች ለረሃብ አደጋ የተጋለጡ ሲሆን ዩናይትድ ስቴትስ እና የተባበሩት መንግስታት በዚህ ሳምንት ከፍተኛ ኃላፊዎቻቸውን በመላክ እርዳታ መግባት እንዲችል ግፊት አድርገዋል። አቶ ጌታቸው ለአሶሺየትድ ፕሬስ ሲናገሩ መሳሪያ ይዞ የሚተኩሰውን በሙሉ እናስቆማለን፣ ጥይቱን ለማስቆም አዲስ አበባ ድረስ መሄድ ካለብንም እናደርገዋለን፣ ነገር ግን ያን ማድረግ እንደማይኖርብን ተስፋ አደርጋለሁ ማለታቸውን ጠቅሷል። በሌላ በኩል የዩናይትድ ስቴትስ መንግስት ቃል አቀባይ ኔድ ፕራይስን ጠቅሶ ሮይተርስ ባወጣው ዘገባ ህወሓት በዩኔስኮ ቅርስነት የተመዘገበውን ታሪካዊውን ከተማ ላሊበላን መቆጣጠሩ መስማማታቸውን ገልጸው ለታሪካዊ ቦታ ጥበቃ እንዲያደርግ አሳስበዋል። በሌላ በኩል የፈረንሳይ ቴሌቪዥን ጣቢያ የህወሓት ቃል አቀባይ አቶ ጌታቸውን ጠቅሶ ባጠናቀረው ዘገባ ህወሓት ዩናይትድ ስቴትስ የህወሓት ኃይሎች ከላሊበላ እንዲወጡ ያቀረበችውን ጥሪ እንደማይቀበሉ ተናግረዋል። በሌላ ዜና በቅርቡ በኢትዮጵያ የስድስት ቀናት ጉብኝት አድርገው የተመለሱት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊና የአጣዳፊ እርዳታዎች ዋና አስተባባሪ ማርቲን ግሪፊት በሰሜን ኢትዮጵያ ለሰብአዊ እርዳታ ስርጭት የሚበጅ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ዝርዝሩን የያዘው ዘገባ ከዜና በኋላ ይቀርባል። በዚህ እንዳለ በትግራዩ ውጊያ ውስጥ የሚካፈሉት ወገኖች በሙሉ በክልሉ ላሉት ኤርትራውያን ስደተኞች ጥበቃ እንዲያደርጉና ይህ ግዴታቸው መሆኑን የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብቶች ሁናቴ ልዩ ራፖርተር ዶክተር መሐመድ አብደልሰላም ባቢካር አሳስበዋል። በግጭቱ መካከል የተጠመዱት ኤርትራውያን ስደተኞች በጥቃት ኢላማ እየተደረጉ ናቸው ያሉት የተባበሩት መንግስታቱ ልዩ ተከታታይ ሁሉም ወገኖች በዓለም አቀፍ የሰብአዊ መብትና የሰብአዊነት ህግ መሰረት ለስደተኞች ደህንነት ጥበቃ መስጠት አለባቸው ሲሉ አሳስበዋል። ዩናይትድ ስቴትስ ከህዝቧ ግማሹ የኮቪድ-19 ክትባት መከተቡን ዋይት ሃውስ አስታወቀ። እዚህ ቁጥር ጋር ሊደረስ የተቻለው ባለፈው ሳምንት ክትባቱን የወሰዱት ሰዎች ቁጥር በእጅጉ በመጨመሩ መሆኑን ዋይት ሃውስ አስታውቋል። በደቡብ ሱዳን በምክትል ፕሬዚደንቱ ራያክ ማቻር ኤስፒኤልኤ ፓርቲ ተቀናቃኝ አንጃዎች መካከል ውጊያ መካሄዱን ወታደራዊ ቃል አቀባያቸው ተናገሩ። ግጭቱ የተቀሰቀሰው የማቻር ተቀናቃኞች ከፓርቲያቸውና ከወታደራዊ ኃይሎች አዛዥነታቸው አውርደናቸዋል ማለታቸውን ተከትሎ ነው። መጨረሻም አንድ ቀን በቀረው የቶኪዮ ኦሊምፒክስ የመጨረሻ ውድድር እየተካሄደ ነው። በአትሌቲክስ በሴቶች 10,000 ሜትር ትውልደ ኢትዮጵያዋ የኔዘርላንድሷ ተወዳዳሪ ሲፋን ሐሰን ድል አድርጋለች። ሲፋንም በመከተል በሁለተኝነት የገባችው ሌላዋ ትውልደ ኢትዮጵያዋ የባህሬን ተወዳዳሪ ቃልኪዳን ገዛኸኝ ስትሆን በሶስተኝነት ለተሰንበት ግዳይ ኢትዮጵያን ለነሐስ ሜዳሊያ አብቅታለች። በሴቶች ማራቶን ኬንያውያኑ ፔሬዝ ጂፕቺርቺር እና ብሪጌድ ኮስጊ የወርቅና የብር ሜዳሊያ፣ ሞሊ ሳይድል ከዩናይትድ ስቴትስ ነሐስ ሜዳሊያ ከኢትዮጵያ ሮዛ ደረጀ በአራተኝነት አጠናቃለች። ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 1 2013 ዓ.ም ተመረጥ ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በ አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወደ ያዝነው የቀደመ ዘገባ እንለፍ። አንድ የተባበሩት መንግስታት ከፍተኛ ባለስልጣን በሰሜን ኢትዮጵያ ለሰብአዊ ድጋፍ ስርጭት የሚበጅ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ባለስልጣኑ ጥሪውን ያቀረቡት እህልና ሌሎች ድጋፎችን የጫኑ መኪኖች ወደ ትግራይ ክልል በመዝለቅ በአጣዳፊ ረሃብና አስፈላጊ አገልግሎቶች እጥረት የተሰቃዩ ላሉ ሰላማዊ ሰዎች እንዲደርሱ ለማድረግ መሆኑን አስታውቀዋል። የሊሳ ሽላይን ዘገባ ነው፣ ሀብታሙ ስዩም ያስደምጠናል።
በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪቭስ ለስድስት ቀናት በኢትዮጵያ የነበራቸውን ተልዕኮ አጠናቀው ተመልሰዋል። የተባበሩት መንግስታት እርዳታ ጫኝ መኪኖች በስተመጨረሻ ወደ ትግራይ መግባት እንደቻሉም ተናግረዋል። ላለፉት ሁለት ሳምንታት በአፋር ክልል ውስጥ ቆመው የነበሩት 178 የጭነት መኪኖች ወደ ትግራይ እንዲያቀኑ እንደተፈቀደላቸው አክለዋል። የአሁኑን እርምጃ በበጎ ያነሱት ግሪቭስ አሁንም ግን የሰላማዊ ሰዎችን አንገብጋቢ ፍላጎቶች ለማሟላት በየቀኑ 100 ጭነት መኪና ያክል እርዳታ ማለፍ እንደሚገባው አስታውቀዋል። ኢትዮጵያ መንግስት በጎርጎሳውያኑ የግንቦት ወር የተኩስ አቁም ማወጁ ይታወሳል። ከዚያ ጊዜ ወዲህ በጦርነቱ ተጎሳቅለው በነበሩ ስፍራዎች የተኩስ ልውውጡ ጋብ ማለቱን ማጤናቸውን የተናገሩት ግሬቭስ የረድኤት ድርጅቶች ቀስ በቀስ ቀደም ባለው ጊዜ ለመድረስ አስቸጋሪ ወደ ነበሩ ስፍራዎች ማቅናት ይጀምራሉ ብለው እንደሚያምኑ ተናግረዋል።
Once the supplies arrive at the moment in Tigray,
ድጋፉ ትግራይ ከገባ በኋላ የረድኤት ድርጅቶች የሚያደርሱበት ሁኔታ በተነጻጻሪነት የተሻለ ይሆናል። ይሁንና ስራቸውን ለማስፋት የሚያስፈልጓቸውን አቅርቦቶች ገና አላገኙም። ስለሆነም በጣም በተዳከመው የኢትዮጵያ ሁኔታ ውስጥ አሁንም ብዙ ስራዎች መሰራት አለባቸው ያሉት የዓለም ምግብ መርሃ ግብር 4 ሚሊዮን ሰዎች በትግራይ ክልል ውስጥ በአጣዳፊ የምግብ እጦት እየተሰቃዩ እንደሆነ ይፋ አድርገዋል። ከነዚህ መካከል 400,000 የሚሆኑት በረሃብ ቋፍ ላይ እንደሚገኙም አክሏል። የሰብአዊ ድጋፍ ዘመቻውን እየመራ ያለው የዓለም ምግብ መርሃ ግብር ፍቃድ ካገኘ በየቀኑ 100 ጭነት መኪኖችን ወደ ትግራይ ለመላክ እንደሚችል እንዳረጋገጠላቸው ገልጸዋል። የተባበሩት መንግስታቱ ባለስልጣን የጦር ጥቃቶች መቆም እንዳለባቸው፣ የተኩስ አቁሙም በእጅጉ አስፈላጊ መሆኑንም አሳስበዋል።
I welcomed the Prime Minister's declaration of some weeks ago of a unilateral ceasefire.
የኢትዮጵያ ጠቅላይ ሚኒስትር ከሳምንታት በፊት ያወጁትን የአንድ ወገን የተኩስ አቁም በበጎ ተቀብየዋለሁ። እሱን ማጠናከር አለብን። የሁለት ወገን እርምጃ እንዲሆን በማድረግ የትግራይን ሕዝብና አጎራባቾች አንገብጋቢ ፍላጎቶች ባየለበት በእነዚህ ወራት ውስጥ በሕይወት የሚቆዩበትን ግማሽ ዕድል መስጠት አለብን ያሉት ግሪቭዝ ወደ ሌሎች አጎራባሽ ክልሎች የተዛመተው ጦርነትም እንዳሳሰባቸው ገልጸዋል። ከአማራ ክልል 100,000 ከአፋር ክልሎች ደግሞ 70,000 ሰዎች እንደተፈናቀሉ መረዳታቸውን አክለዋል።
ወደ ተከታዩ ዘገባ እንውሰዳችሁ። በትግራይ ክልል ከተቋረጠ ከአንድ ወር በላይ ያስቆጠረው የባንክ፣ ኤሌክትሪክ፣ የመጓጓዣና የስልክ አገልግሎት በኑሯቸው ላይ ከፍተኛ ተጽዕኖ እንደፈጠረባቸው በመቀሌ ከተማ የሚገኙ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። የነዋሪዎቹን አስተያየት የሰበሰበው የመቀሌው ዘጋቢያችን ሙልጌታ ጽባህ ነው፣ እንደሚከተለው ይቀርባል።
በትግራይ ክልል የባንክ፣ ኤሌክትሪክ፣ መጓጓዣ፣ ስልክና ኢንተርኔት አገልግሎቶች ከተቋረጡ ከአንድ ወር በላይ ሆኖታል። በዚህ የአገልግሎት መቋረጥ በህብረተሰቡ ትልቅ ተጽዕኖ እንደፈጠረ ለቪኦኤ አስተያየታቸው የሰጡም የመቀለ ከተማ ነዋሪዎች ተናግረዋል። የኢትዮጵያ መከላከያ ሰራዊት ከመቀለ ከተማ ወጥተው የትግራይ ኃይሎች ከተማዋን ከተቆጣጠሩ ሰኔ 21 2013 ዓ.ም ጀምሮ የባንክ፣ ኤሌክትሪክ፣ መጓጓዣ እንዲሁም በውስን መልኩ ይሰሩ የነበሩ ስልክና ኢንተርኔት አገልግሎቶች በትግራይ ክልል ተቋርጧል። የአገልግሎቶቹን መቋረጥ በኑሯቸውና ስራቸው ያለው ተጽዕኖ አስመልክቶም በከተማዋ አስተያየት ጠይቄያለሁ። አቶ ለአከ እንባይም በኮንስትራክሽን ዘርፍ የተሰማሩ መሆናቸው ገልጸውልኝ የባንክ አገልግሎት በመቋረጡ በሳቸው ስር ለሚገኙ ሰራተኞች ደሞዝ ለመክፈል አለመቻላቸው፣ በግላቸውም ለዕለት ተዕለት ኑሯቸው መቸገራቸው ተናግሯል።
ትግራይ የቁጠባ ባህል ደግሞ እንደምናውቀው ነው። 1,000 ብርም ኪስ ውስጥ ይዞ አያድርም። ስለዚህ የትግራይ ህዝብና የባንክ ትስስር ያው እንደ ተምሳሌት የሚወስደው የትግራይ ህዝብ ነው በቁጠባ ላይ። ስለዚህ አሁን ይህንን ባህል ይዘን እየኖርን እያለን በኮንስትራክሽንም ስራም የተሰማራን ሰዎች፣ በሌላ ንግድም የተሰማራን ሰዎች፣ በሆቴልም ሰራተኞችም መክፈል አልቻልንም። እንኳን ሰራተኞችን መክፈል ቀርቶ የቀን ውሏችንም አደጋ ውስጥ ገብቷል።
ወይዘሮ ብርክቲ አብርሃ የተባሉ የከተማዋ ነዋሪ በበኩላቸው የኤሌክትሪክ አገልግሎት መቋረጥ በተለይ በሴቶች ላይ ተጽዕኖ የጎላ ነው ብለዋል።
ውሃም የለም። በዛ ላይ ደግሞ መብራት አለመኖሩ ከአሁን በፊት የተተከሉ ተክሎቻችንን እየበረሱ ናቸው። ለማገዶ ስንጠቀምበት እንጨት የለ፣ ክሰል የለ፣ በዛ ነው የምንጠቀመው። ስለዚህ መብራት አለመኖሩ ለእንደዚህ አይነት ነገሮችን ተጋልጠናል። በተጨማሪ እንጨት እናቀጣጠል እናያይዝ እንኳን ብለን ብናስብ ቢያንስ ከ2-3 ሰዓታት ይፈጅብናል። ይሄ ማለት ደግሞ ምንድን ነው? ቀን ተቀን ወይም ደግሞ ስራችንን በአግባብ ላለ እንዳንሰራ ይከለክልናል። ብዙ ሰዓታችንን እንድናጠፋ ነው የሚያደርገው። ክረምት ነው፣ እንጨቱ በዛ እርጥብ ነው እና ያይዘው ስንል 2-3 ሰዓት ይፈጃል። ይሄ በማለት ደግሞ ስራችን ላይ ጫና ይፈጥርብናል። አሁን ሰራተኛም የለም፣ ምክንያቱም ደሞዝ የለንም። ከሰኔ ወር ጀምሮ ደሞዝ የሚባል ነገር የለንም። ቮለንተሪ እየሰራ ነው ሰው ያለው። በቮለንተሪ ስራ በምንሰራበት ሰዓት ደግሞ በሰዓታችን ገብተን በሰዓታችን እንዳንወጣ እንቅፋቶች እየሆንብን ነው።
ሰለሞን ፍጹም የተባለ በአንድ ሆቴል ውስጥ ተቀጥሮ የሚሰራ የመቀለ ከተማ ነዋሪ በበኩሉም የኤሌክትሪክ አገልግሎት ተቋርጦ በነዳጅ እንኳን ኃይል ለማግኘት በምንጥርበት ጊዜ ነዳጅ ለማግኘትም አስቸጋሪ ነው ብሏል።
እንደምትመለከተው ያው አካባቢው ጨለማ ነው ያለ። እስፔሻሊ መቀሌ ምንም መብራት የሚባል የለም። ከውጭ የሚመጡ ዜጎችም አሉ። እነሱም ደግሞ የግድ መብራት ማግኘት አለባቸው። ለሆቴልም እንቅስቃሴያችን ለቢዝነሳችን ኢንፍሉዌንስ እያደረገ ነው። በመቀሌ አካባቢ ያሉ ማህበረሰብ በጣም ተቸግረዋል። ወፍጮ ቤት የለም። የውሃ ፓወር ራሱ የሚመጣ በኤሌክትሪክ ፓወር ነው። ስለዚህ እሱን ነገሮችን መንግስት አለ የሚለው መንግስት እሱ ሶልቭ ማድረግ ነበረበት። ያው ሁሉም ነገር በፌዴራል መንግስት ነው ተቆራርጦ የሄደው።
በአለም ድምፁ የተባለች አስተያየት ሰጪ በበኩሏ የስልክና ኢንተርኔት አገልግሎቶች መቋረጥ ተከትሎ ከቤተሰብ ጋር ለመገናኘት ከመቸገር ባለፈ በትግራይ ያለው ሁኔታ ዓለም አቀፍ ማህበረሰብ እንዳያውቀው እየተደረገ ነው ብላለች።
ትልቁ ሶርስ የኢንፎርሜሽን መንገዱ ኢንተርኔትና ስልክ በሆነበት ሰዓት ላይ ይሄን መዘጋቱ ለማህበረሰቡ ትልቅ ጫና ይኖረዋል። ስለዚህ ክልሉ ላይ ያለው ችግር በተለያየ መንገድ መግለጽ ይቻላል። ብዙ አይነት ችግሮች አሉ። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮቹ ዓለም እንዳያውቀው የተደረገበት መንገድ ይመስለኛል። ደግሞ ውጭ ያሉትን መፍትሄዎች ወይም ደግሞ ሌሎች ግንኙነቶች ተፈጥሮ ለማህበረሰቡ መፍትሄ እንዳይበጅለት የተዘጋ መንገድ ይመስለኛልና ችግሩ በብዙ መልኩ ሰፋ ያለ ችግር ነው።
ከክልሉ ውጭ የመጓጓዣ አገልግሎትን መቋረጥ አስመልክቶ አስተያየት የሰጠኝ ቴድሮስ አብርሃ የተባለ የመቀለ ከተማ ነዋሪ በበኩሉ መሰረታዊ ሸቀጦች እየገቡ ባለመሆናቸው እየተቸገርን ነን ብሏል።
እርግጥ በሰው ህይወት ላይ እንደምናየው ነው፣ ምንም ነገር የለም። ወደ ትግራይ የሚገባ ምንም ነገር የለም። ምንፈልጋቸው ነገሮች የሸቀጣ ሸቀጥ ይሁኑ የነዳጅ የሚሆን መንገድ የሚሆን ምንም ነገር የለም። በዚህ ደግሞ እንደገና በጣም እየተሰቃየን ያለ ነው። መፍትሄ የሚሆን ግን አንደኛ የዓለም አቀፍ ማህበረሰቡ ተጽዕኖ መፍጠር አለበት በኢትዮጵያ መንግስት ላይ። የኢትዮጵያ መንግስት ደግሞ እንደገና ህዝብ እመራለሁ የሚል ከሆነ አሁንም እድል አለው። የትግራይ መንግስት ያወጣው ቅድመ ሁኔታዎች አሉ፣ መደራደሪያ ነጥቦች ብለው። ከነዚህ አንዱ መንገድ መዘጋት ወደ ትግራይ እርዳታ መግባት ነው የሚለው። ምክንያቱም የሰው ልጅ በረሃብ መሞት የለበትም በአንድ ክፍለ ዘመን። እነዚህ መፍቀድ አለባቸው።
ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም።
ወደ ተከታዩ ዘገባ ከማለፋችን በፊት አንድ የፕሮግራም ማሳሰቢያ አለን።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ወደ ተከታዩ ቅንብር እንውሰዳችሁ። በሳውዲ አረቢያ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን ይናገራሉ። በዚህ ዙሪያ ለምሽቱ የተሰናዳውን ሰፋ ያለ ልዩ ዘገባ እንደሚከተለው ይቀርባል። በሳውዲ አረቢያ በጅዳና በሪያድ እንዲሁም በሌሎች የተለያዩ አካባቢዎች የሚኖሩ ህጋዊ ፈቃድ ያላቸውም ሆነ ህጋዊ ፈቃድ የሌላቸው ዜጎች የተለያየ አይነት ችግር እየደረሰባቸው እንደሆነ ገለጹ። ሳውዲ አረቢያ ውስጥ ከሚኖሩ እነዚህ ኢትዮጵያውያን መካከል ህገወጡን የስደት መንገድ ተከትለው ቀይ ባህርን አቋርጠው በህይወት ተርፈው የገቡ አሉ። እነዚህ ዜጎች እዛ ከደረሱ በኋላ የስራ ፈቃድ ያገኙም ሳያገኙም ደግሞ ራሳቸውን ደብቀው የሚሰሩ ይገኙበታል። ተገቢውን የስራ ፈቃድ አግኝተው የተለያዩ ስራዎችንም የሚሰሩ ዜጎች አሉ። ሃይማኖታዊ ስርዓትን ለማከናወን በዘመድ ጥየቃ ቪዛና በመሳሰሉት ጉዳዮች እዚያ ደርሰው የመንቀሳቀሻ ቪዛቸው የተቃጠለና የጉዞ ሰነድ የሌላቸውም አሉ። ከላይ በተጠቀሱትና በሌሎች ምክንያቶች በሳውዲ የሚኖሩ ኢትዮጵያውያን በአሁኑ ሰዓት ሁሉም ነዋሪ ላይ ያነጣጠረ ከፍተኛ ችግር እየደረሰባቸው እንደሆነ ይናገራሉ። በማቆያና በእስር ቤቶች ውስጥ ቁጥራቸው የበዛ ሰዎች በአንድ ላይ በተጨናነቀ ሁኔታ በመታሰራቸው ከፍተኛ የሆነ መተፋፈግ እንደሚገጥማቸው፣ አሁን ካለው ሙቀት አንጻርም በእስር ላይ የሚገኙ ህጻናት እስከ ሞት የሚያደርስ ከፍተኛ ስቃይ እንደገጠማቸው ይገልጻሉ። አቶ አብዱል ቢላል ሪያድ ውስጥ 22 ዓመት ኖሯል። በአንድ ኩባንያ ውስጥ ተቀጥሮ እንደሚሰራ ገልጸውልናል። ባለትዳርና የአራት ልጆች አባት ነው። አቶ አብዱ በቅድሚያ በሳውዲ አረቢያ እስር ቤቶችና ማቆያ ውስጥ አሁን እየተከሰተ ያለው ችግር ከፍተኛ መሆኑን ይናገራል።
እስር ቤትም ያለው ሁኔታ በጣም የተጨናነቀ ሁኔታ ነው። ቢያንስ አራት አልጋ ያለበት ክፍል ውስጥ አራት ሰው መያዝ የሚችል ክፍል ውስጥ 30 ሰው ነው የሚጨምሩት። መተንፈስ አትችይም። ምግብ በስነ ስርዓቱ አያቀርቡም። ውሃ፣ ንጹህ የመጠጥ ውሃ አያቀርቡም። መጸዳጃ ቤት የለውም። በጣም የተጨናነቀ ነው። በጣም ህዝብ ስቃይ ላይ ነው። በተለይ ህጻናት አሁን እኔ እንዳረጋገጥኩት እዚህ እኛ ቅርብ ያለ እስር ቤት ከ5000 በላይ ሴቶችና ህጻናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛሉ ህጻናት ወተት የላቸውም። ብዙ ልጆች ሪከርድ ይልኩልናል። ከዚያ አንዳንድ ግሩፕ መረዳጃ አቋቁመን ወተት ለማስገባት እየታገልን ነው። አንዳንድ ጊዜ እናስገባለን። ይህንን ነገር ሂዶ ሰው መጠየቅ አልፈቀዱም። ቤተሰብ እንዲያደርሱላቸው አይፈቅዱም ወይ ራሳቸው አያቀርቡላቸውም። ያለው ሁኔታ በጣም የከፋ ነው።
ኢትዮጵያውያኑ ወደ ማቆያ ውስጥ የሚገቡት የሳውዲ አረቢያ መንግስት የሰጠውን የምህረት አዋጅ በመጠቀም ወደ ሀገራቸው ለመመለስ እጃቸውን በመስጠት ፖሊስ የሚያደርገውን አሰሳ እየተያዙ ሲሆን የኢትዮጵያ መንግስት የጉዞ ሰነድ አዘጋጅቶ እስኪወስዳቸው ድረስ ከዚህ አትወጡም ተብለው የሚቆዩ ናቸው። በተጨማሪም በህገ ወጥ መንገድ ወደ ሀገር ውስጥ ገብታችኋል በሚልና በተለያየ ምክንያት የታሰሩ ይገኛሉ። በተለያዩ ከፍተኛና ቀላል የወንጀል ድርጊቶች በመሳተፍ ተጠርጥረው ተፈርዶባቸው በእስር የሚገኙና የእስር ጊዜያቸውን ጨርሰው ኢትዮጵያ ለመመለስ የሚጠባበቁም አሉ። የእነዚህን ጉዳይ በሌላ ዘገባ የምንመለስበት ሲሆን በአሁኑ ሰዓት ከሌላው ጊዜ በተለየ ህጻናትንና ነፍሰ ጡር ሴቶችን ሳይቀሩ ወደ ማቆያ ጣቢያ ተወስደው እንደሚታሰሩ በሪያድ ከተማ 10 ዓመት እንደኖረች የምትገልጸው ሳባ ገብረስላሴ ታስረዳለች።
የአሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህጻናት አያዙ፣ ነፍሰ ጡሮች አያዙ ቢያንስ እንኳን የነበረው፣ አሁን ግን እኔ ራሴ በአይኔ እንኳን የ9 ወር እርጉዝ ምጧ መጥቶ ቪዲዮ ደርሶኛል። ህጻናት በጣም ከ2000 በላይ ህጻናት ነው አሉ የሚባለው እና ሙቀቱ በእስር ቤት ሆነው ምግብ የላቸውም፣ ውሃ የላቸውም። ከአንድም አሁን እስከ 5 ደርሰዋል በሞት እንኳን ነው እየተባለ ያለውና
በማቆያ ቦታዎቹና በእስር ቤቶች የሚገኙ እስረኞች ያሉበት ሁኔታ በቪዲዮ እየተቀረጸ በውጭ ሆነው ሁኔታቸውን ለሚከታተሉ ኢትዮጵያውያን ማህበረሰቦችና እንደ ሂውማን ራይትስ ዎች ላሉ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች እንዲታይ በማድረጋቸው በአሁን ወቅት ከፍተኛ ፍተሻ እየተደረገ ስልካቸውን እንደሚቀሙ በስደተኞች ጉዳይ ላይ በበጎ ፈቃድ እገዛ እንደምታደርግ የምትናገረው ሳባ ሁኔታውን ታስረዳለች። ባለፈው ታህሳስ ወር ሳውዲ አረቢያ ሪያድ ውስጥ ስለሚገኙ እስረኞች ሪፖርት ያወጣው ሂውማን ራይትስ ዎች ወደ ሀገራቸው የሚመለሱ ስደተኞችን ለማቆየት በተዘጋጀው በሪያድ በሚገኘው ማቆያ ጣቢያ ውስጥ ሰብአዊ ክብራቸው ተገፎ እንደሚገኙ አስታውቆ ነበር። ከዚህ በኋላ የኢትዮጵያ መንግስት 42,000 ፈቃድ የሌላቸው ዜጎች ወደ ሀገር እንዲመለሱ ቢያደርግም አሁንም በየቀኑ እየታፈሱ የሚገቡ የእስረኞች ቁጥር እየጨመረ እንደሚገኝ ሪያድ በሚገኘው የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉ አቶ ፈድሉ ውጅራ ይገልጻሉ።
እየሰራን ያለ ነው ሴቶች አካባቢ ነው። ሴቶችና ህጻናት በአሁኑ ሰዓት ከ5000 አካባቢ ነው። 5000 አካባቢ ነው ብዬ የምገልጸው በየቀኑ ቅድም እንደተናገርኩት ያው አፈሳው ስለቀጠለ ቁጥሩ ይጨምራል። እንደዚሁም ኢሚግሬሽን ያለው ሪያድ ከተማ ስለሆነ ዜጎች የሚወጡት በዚህ በሪያድ በኩል ስለሆነ በሪያድ ዙሪያ ያሉ ከተሞች ከዛም ወደ ሪያድ የሚያመጡበት ሁኔታ ስላለ ቁጥሩ በየቀኑ እንዲለዋወጥ፣ በከፍተኛ ሁኔታ እንዲለዋወጥ ነው የሚያደርገው። ሪያድ እና ዙሪያ ካሉ ከተሞች ዜጎች ተይዘው የመኖሪያ ፍቃድ የሌላቸው በተለያየ መልኩ የሀገሪቱ ህግ ያላሟሉ ዜጎች ተይዘው ወደ ሪያድ ስለሚመጡ ቁጥሩ በየቀኑ የከፍተኛ ሁኔታ እየተለዋወጠ ይሄዳል ማለት ነው።
አቶ ፈድሉ በማቆያ ቤትና በእስር ቤት ውስጥ ካለው እጅግ የተጨናነቀና አሁን ካለው የሙቀት መጠን ከፍተኛነት አንጻር ህይወታቸው ያለፈ ህጻናት እንደሚኖሩ ይናገራሉ።
መጀመሪያ አካባቢ በነበረው መገፋፋትን ምናልባት እርጉዞችን ነበሩ በዚያ እጃቸው በቃው ከገቡት ውስጥ እና በዛ ግፊያ እና በዛ ሙቀት የተወሰኑ ሲጎዱ ይችላሉ። ምናልባትም ከዚህ ጋር በተያያዘ ቤቻቸው የሞቱባቸው እናቶችም አሉ። እና ሙቀቱ በተለይ አሁን ያለንበት ወደ 48 45 እና 48 ትግኒ ሴልሽስ አካባቢ የሆነበት ሁኔታን ያለው እና ሙቀቱ አይደለም ህፃኑ አዋቂው ራሱ በኮንዲሽነር እናም ታግዞ እንጂ እንዲቋቋምበት ሁኔታ አይደለም። እስር ቤቱ ከሚችለው በላይ ዜጋችንን ምናልባት ኤምባሲ ጋር ሳይናበብ እዚያ ጋር ያለውን የሰው መጠን እስር ቤቱ እንዴት ነው ክፍት ነው ወይ የሚል መረጃ እንትን ሳይል ነው በቀጥታ በሶሻል ሚዲያ በተሰጣቸው የተሳሳተ መረጃ እጃቸው ሰጥተው እንዲገቡ እና እዚያ ጋር በመጨናነቅና በግርፊያ የተወሰኑ ህጻናቶች ሊቆጡ ይችላሉ። አንደኛው የሞት ምክንያት ያ ሊሆን ይችላል።
የእስር ቤቱን ሁኔታ ባለማገናዘብ እንዲሁም ካለው የተለያየ አስቸጋሪ ሁኔታ አንጻር በምን ያህል ፍጥነት ሰነድ ተዘጋጅቶ ወደ ኢትዮጵያ መመለስ እንደሚቻል የሚፈጀውን ጊዜ ባለማገናዘብ፣ በረራ በምን አይነት መልኩ እንዳለ ባለማወቅ ማህበራዊ ሚዲያ ላይ ባሉት ማስታወቂያ ምክንያት እጃቸውን ሰጥተው ተይዘው በማቆያ ቦታ ለችግር የተጋለጡ እንዳሉም አቶ ፈድሉ ጨምረው ገልጸዋል።
ዜጎቻችን ለመውጣት ጥረት ሲያደርጉ ነበረ። የምህረት አዋጅ ተደርጎላቸው በተለይ እንደዚህ ጠፍተው ከአሰሪዎቻቸው ጠፍተው የሚሰሩ እህቶቻችን እነሱ ለመውጣት ለረዥም ጊዜ ጥያቄ ሲያቀርቡ ቆይተው ነበር። መጨረሻ ላይ በተለይ ይህ 40 ሺህ የማስገባቱን እቅድ ሲጀመርና ሰው እየገባ ነው የሚል ነገር ሲሰሙ ለፖሊስ እጃቸው የሰጡበት ሁኔታ ነበረ። ያ ነው ልዩ ያደረገው። ምናልባት እስር ቤቱም ከአቅሙ በላይ እንዲሆንም ያደረገው ድንገት ሳይዘጋጁ እጃቸው እየሰጡ የሚገቡ እህቶችና ህጻናት ናቸው ትንሽ ጉዳትም እንዲፈጠር ያደረጉት። ምክንያቱም አንዳንዶቹ ወይም ብዙዎቹ ማለት ይቻላል የሰው ልጅን የራሳቸው ያልሆነን ልጅ ይዘው የሚገቡበት ሁኔታ አለ። ያ ደግሞ የራሱ የሆነ ችግር ይፈጥራል። ምክንያቱም ማንም ልጆችን ህጻናትን በመንከባከብ ላይ እንደ እናት ሆኖ እንክብካቤ ሊያደርግ አይችልም እና ያ የፈጠረው ክራውድነስ እና ጫና ትንሽ ህጻናቶች እንዲጎዱ ሊያደርግ ችሏል ማለት ነው።
በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ፌስቡክ ገጽ ላይ ከቀናት በፊት በወጣው የምስል ማብራሪያ የኢትዮጵያ ልዩ መልእክተኛና አምባሳደር ሌንጮ ባቲ ኤምባሲው እስካሁን አከናውኖታል ያሉትን ተግባር አስረድተዋል።
ዜጎቻችን በብዛት ቀይ ባህርን አቋርጠው ወደዚህ ሀገር ጡበት ሁኔታ ነበር። እዚህ ሀገርም የነበሩ በተለያየ በሀጅም ይሁን በኡምራም ይሁን በዚያራም ይሁን እና ወይንም ደግሞ ለስራም ይሁን መጥተው በተለያዩ ጉዳዮች ይቃማቸው ተቃጥለ አለ እና ህጋዊ ሆኖ መጥተው ህጋዊ ያልሆኑ ማህት አሉ። ብዙዎቹ እስር ቤት ነበሩ። በዛን ወቅት በሳምንት 1000 ሰው 3 ፍላይት እንወስድ ነበረ። ግን እስር ቤቱ የሞላ ስለመጣ እስር ቤቱ ሁኔታም በጣም አስቸጋሪ ስለነበረ የሳውዲ አረቢያ መንግስትም ትልቅ ጫና እያደረገ ስለነበረ መጨረሻ ያ ነገር ተንከባሎ የሁለቱን አገር ዲፕሎማቲክ ግንኙነት በማይጎዳ መልኩ ልባት ማግኘት ስላለበት ክቡር ጠቅላይ ሚኒስትራችን አልጋ ወራሹ ጋር ባደረጉት ግንኙነት ኢትዮጵያን ዜጎች በሁለት በሶስት ሳምንት ውስጥ በቀን 8 ፍላይት ወደ 2600 ሰው እና በሶስት ሳምንት ውስጥ 42000 ወደ 42000 የሚደርስ ሰው አጓጉዘናል ማለት ነው። ይሄ በጅዳና በሪያድ መካከል ማለት ነው። በቀን 8 ፍላይት ስናረግ 6 ፍላይት ከጅዳ ነው ያደረግነው፣ 2 ፍላይት ከሪያድ። ምክንያቱም አብዛኞቹ እስር ቤቶች ያሉት ጅዳ አካባቢ ነው፣ መግቢያ ነው ፖርት ሲቲ። ጅዛንም ለመካም ለዛ ቅርበት ስላላቸው እዛ ብዙ እስረኛ ስላለ ብዙ ማንሳት ያለብን ከዛ ነው። እዚህ ወደ 10000 ነበረን። ስለዚህ ካልኩሌት አረግና ከዛ 6 ከዚህ 2 ፍላይት በየቀኑ ስናረግ 40000 እንሞላለን በሚል ነው የሰራ ነው። የተቀላጠፈ ነው፣ ታርጌቱን የመታ ነው። 40000 ታርጌት ቢኖረንም ወደ 42000 ነው መጨረሻ ላይ። በተለይ ሴቶች፣ አዛውንቶችና ህጻናቶች ስለነበሩ እነሱንም በጨመረን ለማጓጓዝ ችለናል። አሁንም በቀጣይነት ከዛ ወዲህ አፈሳ ስለነበረ እስር ቤት ያሉ አሉ። አሁንም ምዝገባውን ጀምረናል።
በተጨማሪም ሰሞኑን በዚሁ የኤምባሲው ገጽ ላይ መንግስት በሳውዲ አረቢያ በችግር ላይ ያሉ በማቆያ ማዕከላትና በእስር ቤቶች ያሉ ዜጎቹን ከሳውዲ አረቢያ መንግስት ጋር በመተባበር ሰብአዊ ክብራቸውን በመጠበቅ በቅርብ ቀናት ውስጥ ወደ ሀገራቸው የሚመለሱ መሆኑን ገልጿል። በሌላ በኩል በአሁኑ ሰዓት ፈቃድ ኖሯቸው በህጋዊ መንገድ የተለያዩ ስራ እየሰሩ የሚገኙ ነገር ግን ኢትዮጵያዊ በመሆናቸው ብቻ በየጊዜው እየተያዙ እንደሚታሰሩና አንዴ ተይዘው አሻራ ሰጥተው ህጋዊነታቸው ተረጋግጦ እስኪወጡ ለአሻራ 1000 የዛን ሀገር ገንዘብ እንደሚከፍሉ፣ ይህ ደግሞ በአንድ ወር ውስጥ በተደጋጋሚ ስለሚደረግ ኑሯቸውን እጅግ አስቸጋሪ እንዳደረገባቸው ይናገራሉ። በሪያድ ከተማ በታክሲ ስራ ላይ እንደተሰማራ በስልክ የነገረን አብዲ ሙሀዲን በእርሱ ላይ አጋጠመኝ ያለውን ያስረዳል።
ምን እየደረሰብን ነው? በየሰዓቱ ስራ መስራት አልቻለም። በቃ አሁን ይኸው ቤት ቁጭ ብለናል። ትላንት ዘቦን ጭኘዋለሁ፣ ሱዳኔ ነው። ከዛ አስወረደኝ። አይሱ ሲለን እሱ ሱዳኔ ይወረዳለው። ከዛ እሱም እቃማ እንድ ያዘው እሱም ሀዲነቢ ነው። እኔም እቃማ ይዣለ። ይኸው መታ አይተዋል። ለምንድ ነው የምትፈንችል? ችግሩ የእናንተ ኤምባሲ ነው። ኤምባሲ ጋር ሄዳችሁ ኤምባሲ ላይ ጩሁ፣ እኛ ላይ ጩሁ። እኛንም እያደከማችሁን ነው። ሀታ እኛን አደከማችሁን። እምባሳችሁ ችግር አለበት አለ። እውነት ወላሂ ነው የሚለው። ይኸው ዛሬ አያሳድርኝ እንደዛ ብሎ በጣም እዛ ከወሰዱን በኋላ በጣም ኃይለኛ የሆነ ብሎ በስና ያልደረጉንም 24 ሰዓት የሚያቆዩን ህጋዊ ሰው። አሁን አንቺ ብቻ ኢትዮጵያ ነኝ ካልሽ በቃ ይወሰጃለሽ። እዛ ያቆዩሻል፣ አንገላታሉ። ቤት ሰበራውንም አላቆሙትም። ምህረት አዋጅ ወርዷል ምናምን ተባለ። ምህረት አዋጅ ነው አረ፣ ምህረት አዋጅ እንደው እየመጣ ለምን አሁን ለምንድን ነው የምትይዝ ምናምን ስለው፣ አይ ግን ሰፋራችሁ እኮ ምንም ያለ ነገር የለም። ይሄ እናንተ ሰፋራ ምንም የሰራ ነገር የለም። ቅልም ሰፋራ ሄዳችሁ ሰፋራ አውሩ። እኛን አይማክሰን እኛን ራሱ አደከማችሁን። አሁን አይበቃችሁም? አረ አሁን አመት ሆነው እኮ በቃ እንደዚህ ተፍትሽ ያደርጉ ማለት ነው። የአንተ ነው መታወቂያ ይሄን አይደለም ለማለት ቼክ ለማድረግ የጣት አሻራ በሰጣሁት ቁጥር ሁሉ 1000 ብር አለብኝ። እኔ 4 ተወስጃለሁ። እሱንም ራሴን በመጠበቅ ነው። እነሱ ሲያይ ወደ ውስጥ እየገባው ስራ ሰዓት እየቀየርኩ ማታ እያረኩ ማታ ማታ አሁን ለምሳሌ ማታ አስር ሰዓት ሲሆን ይቆማሉ እነሱ ማለት ነው። በዛ ሰዓት ትንሽ ያለ ለሽሪካ የምንከፍለውን ለካምፓኒ የምንከፍለውን አይል ዝም ብለን ያው ስራ ከመፍታት ብለን ማታ ማታ ትንሽ እንሰራለን። በቃ ሌላ ጊዜ ሲያይ እየሰራ እኛ ብቻ ነን በቃ የተቸገር ነው። መስራት አልቻለም። ከ90% አሁን ስራ አቁሟል። በአጠቃላይ
ሳባ ገብረስላሴ እርምጃ የሚወሰደው ህገ ወጦች ላይ ነው ይባላል እንጂ ኢትዮጵያዊ በሆነው ህጋዊ ላይም ተግባራዊ እንደሚደረግ ትናገራለች።
ኢትዮጵያዊ በተለይ ወንድሞቻችን ወረቀት ያለ አሁን ማንም ያልተገነዘበልን ነገር እነሱ በህገ ወጥ ሽፋን መኖሪያ ፍቃድ ያላቸውንም ነው በየቀኑ ወንድሞቻችን የሚያያዙት። ሂደው አሻራ ያደርጋሉ። አሻራ ካደረጉ በኋላ እዛ አሻራ ያደረጉበት ላይ 1000 ብር ነው የሚመዘገብባቸው። ሴት እህቶቻችን ወደ ስራ ሊሄዱ መኖሪያ ፍቃድ እያላቸው መኪና ውስጥ ከአንድ ሰዓትም ከሁለት ሰዓትም በላይ ልናረጋግጥ ነው፣ ቼክ ልናደርግ ነው በማለት በዚህ ሙቀት መኪና ውስጥ አፍነው ከአንድ ሰዓትም ከሁለት ሰዓትም በላይ ከመጀመሪያ በጣም ከባድ የነበረው በር ማለት ቤት ውስጥ ይገባሉ። የሴት እህቶቻችን ገንዘባቸው ወርቃቸውን ተዘርፈዋል። በተለይ እነዚህ ወርቃቸውና ንብረታቸውን የተዘረፉ እህቶቻችን ሲፈን 2 ዓመት ወደ ሀገር ለመግባት ትኬታቸውን ቆርጠው ሲጠብቁ የነበሩ ነው። አሁን ካሁን ይከፈታል ከማለት
አቶ አብዱ ቢላልም ዜጎች ኢትዮጵያዊ በመሆናቸውና መንገድ ላይ እንደሚያዙ መኖሪያ ቤታቸውም ተለይቶ በተደጋጋሚ በዘራፊዎች ጥቃት እንደሚደርስበት ይገልጻሉ።
አሁን ላይ ግን የተለየ የሚያደርገው ህጋዊውንም ነው። በቃ እንደገና ደግሞ ማለት ነው መኖሪያ ፍቃድ ሳይሆን የሚጠይቁት ሁሉንም ዜጋዎች ሳይሆን የሚጠይቁት ሀገር የታወቀ ነው። ብዙ ዜጋዎች ይኖራሉ፣ እንደ ህንድ፣ ባንግላዴሽ፣ ብዙ ፓኪስታን፣ ብዙ አይነት ዜጋ ነው ያለው እና በፊት መኖሪያ ፍቃድ ነበር የሚጠይቀው። አሁን ግን ምንድን ነው ዜግነት ብለው ማለት ነው ኢትዮጵያዊ ካልቻቸው መኪና ሚዘች ከሆነ ከመኪና ሲያስወርዱ ይቻል በካቴን አድርገው አስገብተው ወደ እንትን በስማት አድርጊያለች ማለት አሻራ ትሰጭና እናረጋግጣለን እዛ ወስደንህ ነው ብለው ልክ እንደ ወንጀለኛ ወደ እስር ቤት ይወስዳሉ። አንድ መኪና ላይ ኮሮናን በተመለከተ ርቀት ጠብቀው ምናምን አይደለም እየሰሩ ያሉት። ትንሽ 2 ሰው የሚይዝ ቦታ ላይ 6 ሰው 7 ሰው እንደ ዶሮ እየደፉ በጣም እያሰቃዩ ነው የሚወስዱት። እኛ ላይ እየደረሰብን ያለው አሁን በጣም የከፋ ነገር ነው። ቤታችን ተመልሰን ቤት ቁጭ ባልንበት ሰዓት በተኛንበትም ሰዓት አጋጣሚ ቤት ይሰብራሉ። እስከምትከፍልችላቸው አይጠብቁም። ከዛ እያዋከቡ ኢትዮጵያዊ መሆንሽን ካወቁ ይዘውሽ ይሄዳሉ። ህጻናት አይሉም፣ ሴት አይሉም፣ ነፍሰ ጡር አይሉም። በጣም በጣም የከበደ ነገር ነው። ቤት ከሄድሽ በኋላ አንቺ ይዘው ከሄድሽ በኋላ ከኋላ የሚመጡ ወጣቶች አሉ፣ የዚሁ ሀገር ነዋሪዎች ምናምን፣ እነሱ ዘረፋ ያካሄዳሉ። ወደ ስራ ስንሄድ በየቦታው አጋጣሚ ያስቆሙሻል። ኢትዮጵያዊ መሆንሽን ካወቁ ይዘውሽ ይሄዳሉ። ያለንበት ሁኔታ በጣም 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 ችግር ላይ ነው ያለ ነው።
የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉት አቶ ፈድሉ ውጅራ ስለዚህ ጉዳይ ምላሽ ይሰጣሉ።
አዎ፣ በእርግጥ ዜጎች ኢትዮጵያዊ በመሆናቸው ብቻ ስለዚህ የሚጠየቁበት ሁኔታ አለ። ኢትዮጵያዊ ነህ ወይ ብለው ይጠይቃሉ። አዎ ከተባለ የሚይዙበት ሁኔታ አለ። ይህ ግን የሁሉ ፖሊስ ወይም የሁሉ የደህንነት ስራ አይደለም። ሁሎቹም አይደሉም። አንዳንዶቹ መንግስት ከሰጣቸውም መሪያ በላይ አልፈው የሚሰሩ የግል ጥላቻ ያለባቸውም ሊኖሩ ይችላሉ። ሌላው የሚሰጣቸው ኮሚሽንም ሊኖር ይችላል። እነዚህ ፖሊሶቹ ኢትዮጵያውያንን ብቻ ፈልገው የማደን ሁኔታ ይስተዋላል። ሌላው ብዙ ጊዜ ብዙ ሰዎች የማይገነዘቡት ነገር ኢትዮጵያውያን እዚህ ሳውዲ ላይ ከሌላ ዜጋ የምንለይበት አንድ ባህሪ አለ። ኢትዮጵያዊ በሚያዝበት ጊዜ ለመውጣት ሲል የያዘው ፖሊስ የሚከፍለው ብር አለ እና ለፖሊሱ ምናልባት ለአንዳንዱ ብልሹ ምግባር ላለው ፖሊስ እድል ሊሆን ይችላል ኢትዮጵያዊ መያዝ። ምክንያቱም ላለመያዝ ወይም እንዳይታሰር ሲል ለመኖር ለመቆየት ሲል የሚከፍለው ነገር ስለሚኖር እነሱም እነዚህ ህገ ወጦቹ ፖሊሶች የመንግስትን ፕሮግራም ማስፈጸም ወይም ደግሞ የመኖሪያ ፍቃድ የሌላቸውን የመያዝ ሳይሆን እንዲህም አይነት ሁኔታ ስላለ ለይቶ ኢትዮጵያውያንን ይችላል። ሌላው በተለይ ኢትዮጵያውያን በብዛት የሚያዙባቸው የሳውዲ አካባቢዎች የሚታወቁ ናቸው። ኢትዮጵያውያን በጣም በብዛት የሚያዙባቸው በብዛት የሚኖሩባቸው አካባቢዎች ነው። እና ምናልባት እዛ አካባቢ ኢትዮጵያውያንን በብዛት መያዝ ምናልባት ኢትዮጵያውያን ላይ ብቻ ያነጣጠረ ነው ሊያስብል ይችላል እንጂ እኛ እንደ ኤምባሲ ሰራተኞች እስር ቤቶቻቸው ውስጥ ገብተን ለማየት እድላለን። እስር ቤቶቹ እና በተለያዩ አገር ዜጎች የተሞሉ ናቸው እስር ቤቶቹ ማለት ነው።
በሳውዲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት ከሳውዲ መንግስት ጋር በተደጋጋሚ መነጋገሩን ገልጸው በዜጎች ላይ ተፈጸሙ ስለሚባሉ እስርና ቤት ሰበራ ጉዳይ ማስረጃ አቅርቡ እንደሚሏቸው አቶ ፈድሉ ይገልጻሉ።
እንግዲህ እነዚህ ወንጀሎች የሚሰሩት መቼም ለመረጃ በማይመች መልኩ ስለሆነ ዜጋችንም ድንገት ለምሳሌ ቤቱ በሚሰበርበት ጊዜ ድንገት መንገድ ላይ በሚገኝበት ጊዜ መረጃዎችን በሞባይል የሚሆን በሌሎችም የመያዝ እድሉ አይኖረውም እና ተዘረፍኩ ወይም እንዲህ አካላዊ ጉዳት ደረሰብኝ ቢል አድራሹ አካል የማይዝበት ሁኔታ ነው ያለው ዜጋችን ማለት ነው። እነሱ ግን እነዚህ መረጃዎች በተሟሉበት ሁኔታ ላይ ያንን ችግር የፈጠረውን እርምጃ ለመውሰድን ለመጠየቅን መረጃዎቻችሁን አምጡ የሚሉበት ሁኔታ አለ እና ሌላው ይሄ እኛ እናንተ ላይ ብቻ ያነጣጠረ ሳይሆን ሁሉም ዜጋ ላይ ነው። ያው እንደሚታወቀው ሳውዲ የ2030 ቪዥን አላት። ያንን በተለይ በ2030 ላይ አገሪቷ ከህገ ወጥ ነዋሪዎች የጸዳች ለማድረግ እየሰሩ ነው ያለው። በዚህ ዓመት 1.5 ሚሊዮን ለማውጣት እቅድ እንዳላቸው ይሰማል ማለት ነው። እና ምናልባችን በቀጣይ የእኛን ዜጋ ከጨረሱ በኋላ እያንዳንዱ ሀገር በዚህ መልኩ እየለዩ አንዴ ኢትዮጵያ፣ አንዴ ባንግላዴሽ፣ አንዴ ሱዳን፣ አንዴ እንዲህ እያሉ የሚያስወጡ ከሆነ ምናልባት አሁን ያለው አገራዊ ፕሮግራማቸው ነው ልንል እንችላለን። ይህ እንግዲህ በቀጣይ የምናውቃቸው ነገሮች ይሆናሉ። ይሻላል
አድማጮች፣ በዚህ ጉዳይ ላይ ከሳውዲ አረቢያ መንግስት ኢትዮጵያ ከሚገኘው ኤምባሲ በኩል መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙከራችንን ቀጥለን ሌሎች ተጨማሪ መረጃዎችን አካተን ተመልሰን እንመጣለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ከታበባ ባለሜ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ጎብኘት አድርጉን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን እንዲሁም ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ተከተሉን። ዝግጅቶቻችንንም ተከታተሉ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ተከታዩ ዘገባ የአይምሮ ጤና ከአካላዊ ጤና እኩል ትኩረት ሊሰጠው ይገባል ይላል። የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የአይምሮ ጤና ላይ ከፍተኛ ጫና ያሳደረ መሆኑን የዓለም የጤና ድርጅት አስታውቋል። በሽታው በቀጥታ በአይምሮ ጤና ላይ ከሚያደርሰው ጉዳት በተጨማሪ ወረርሽኙ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት ለአይምሮ ጤና ይደረግ የነበረው የገንዘብ ድጎማ በመመናመኑ ቀድሞውንም ደካማ የነበረው የሕክምና አቅርቦት መቀነስ ችግሩን እያባባሰው ነው። ስመኝሽ ቆየ በዚህ ዙሪያ የአይምሮ ሕክምና ባለሙያዎችን አነጋግራ ተከታዩን ዘገባ አሰናድታለች።
ኮቪድ-19 ወረርሽኝ በዓለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ፣ ከቤት ያለመውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት፣ ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአእምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአእምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን ጠይቀናቸዋል።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አሳሰብ መታወክ ይገጥመናል። ኮቪድ-19 እንግዲህ የተለያዩ እንደ ችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛ የአእምሮ ህመሞች እንዲከሰቱ፣ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
ኮቪድ-19 በአእምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ይሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አእምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው።
ወይም ሊይዘኝ ሆኖ የኔ የሆኑትን ሰዎች ይይዛሉ ወይ ሊይዛቸው ይችላሉ ወይ? ሌላው ስሜት ደግሞ እስከ መቼ ነው ይሄ ነገር፣ መቼ ነው መቆሚያው የሚለውን ነገር መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል ለብዙ ሰዎች።
እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ህብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ህዝብ መደበኛ ባልሆነ የኢኮኖሚ ስርዓት ውስጥ በተሰማራበት ታዳጊ ሀገር ላይ የዕለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአእምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ።
በተለይ እንቅስቃሴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንግግር የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ህብረተሰቡ የዕለቱን ጥሮ ግሮ የሚያገኛትን ነገር ነው አብዛኛው። ለእንዲህ አይነቱ ሁኔታ ምቹ አለመሆኑ፣ እንደ ልብ ለመንቀሳቀስ ምቹ አለመሆኑ በራሱ አስጨናቂ ነው።
ያም ብቻ አይደለም ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሐሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው።
መረጃው ለሰዎች የመድረስ አቅም በጣም ከፍተኛ ሆኗል በአሁኑ ጊዜ እና መረጃዎች በጣም ይሰራጫሉ። ሰዎች ከዚህ በፊት ምናልባት አንድ አካባቢ ችግር ሲፈጠር ያ ችግር ሌላ አካባቢ እስኪሰማ ምናልባት ቀናት፣ ሳምንታት፣ ወራት፣ ዓመትም ሊፈጅ ይሆናል። በአሁኑ ሰዓት ግን በሰዓታት ልዩነት ውስጥ ዓለም ከዳር እስከ ዳር ሁሉም ነገር ያገኛል እና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ የሚያል ሰው ተያዘ የሚለው ነገር ለብዙ ሰዎች በአጭር ጊዜ መድረሱ ነገር ሰዎችን ላስጨንቅ ይችላል።
ጤና ማለት አካላዊ ብቻ ሳይሆን የአእምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአእምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ሕክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአእምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ።
የአእምሮን ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውሱን ነው። አሁንም እንግዲህ ያለፉትን 30 ዓመታት እኔም አውቀውን ብነግርሽ የአእምሮ ጤና እንክብካቤ የተስፋፋው በግለሰቦች ጥረት እንጂ መንግስት የነገር ጤና ነው ብሎ እንደውም ለብዙ ጊዜ ከመንግስት በኩል ማለትም ከጤና ጥበቃ በኩል አሉታዊ አመለካከት ነው የነበረው እና በግለሰቦች ጥረት ብዙ ነገሮች አስፈላጊ የሆኑ ነገሮችን ቁሳቁስና እስከ ማቅረብ ከፍተኛ ችግር አለ።
ይህ ለወትሮም ትኩረት የተነፈገው የአይምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ፣ መፈናቀልና የንብረት መውደምም ለአይምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአይምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ወደ ተከታዩ ቅንብር እንወሰዳችሁ። ከሰሞኑ የዓለም ሬንጀሮች ቀን ተከብሯል። ሬንጀርስ የሚለውን ቃል የዱር አራዊትና የተፈጥሮ መስህቦች ላይ አደጋ እንዳይከሰት የሚለፉ ዘቦች በሚለው ልንተካው እንችላለን። ቀኑ የእነኚህን ዘቦች ልፋት ብሎም አስተዋጽኦ በማጉላት አክብሮት እንዲሰጣቸውም ያለመ ነው። ዛሬ የእነዚህን ዘቦች ሕይወት በአጭሩ የሚያስቃኙን እንግዳ ጋብዘናል። ለ17 ዓመታት በአዋሽ ፓርክ በዱር እንስሳት ጥበቃ ስራ ላይ የቆዩት አቶ ግዛቸው ኩራይ ናቸው እንግዳችን። ስራው ምን እንደሚመስል ቀድሞ ያስረዱናል።
የስራ ሁኔታ ማለት ነው። ቀን አይልም፣ በዓል አይልም፣ እሁድ አይልም። እንደሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን ቅዳሜና እሁድን ወይም 8 ሰዓት የመስራት ባህሪ ብቻ አይደለም ያለው፣ 24 ሰዓት ነው የምንሰራው። እዛ ውስጥ በብሔራዊ ፓርክ ውስጥ ነው ክትትል ሞኒተሪንግ የምናካሄደው። የዱሩን ሰውን ደህንነት ነው የምንጠብቀው። እንዲሁም በድንኳን ወተህ የምሰፍርበት ሁኔታዎች አሉ ማለት ነው። አንዳንድ ቦታዎች ላይ በተወሰኑ የጥበቃ ኬላዎች አሉ የለ እነኛ ላይ ማለት ነው ድንኳን ተክለን እናድራለን ከኮሚቴ ጋራ በመሆን ማለት ነው። እንዲሁም ቀን ስራው ለድንገት ተነስ ይትባልበት ሁኔታ ደግሞ ትዕዛዝ ይተላለፋል እና ስራው ለዛ ነው በጣም ተሬንጅ ያለው ነው። ግን እኛ ማለት ነው ደስ እያለ ነው በሞራል ነው የምንሰራው። ምክንያቱም ለዓላማ ነው እየሰራን ያለ ነው። መቼም ሁሉም ሰራተኛ እንደ መስሪያ ቤት ሲቀጠር ያው አገኝበታለሁ ደሞዝ ይከፈለኛል ብሎ ነው አይደለም። እኛ ስንገባ ነበር ይሄ። መጨረሻ ላይ ግን በስራ ውስጥ ስንገባ፣ ሲስተም ውስጥ ስንገባ ማለት ነው ለዓላማ በቃ ለዓላማ ነው የምንሰራው እና ያንን ይመስላል። ኮንፍሊክትም አንዳንድ ጊዜ ይገጥማል፣ ግጭቶች ይገጥመዋል። ኮሚኒቲ ቤዝድ ኮንዘርቬሽን እንደማካሄዳችን ማህበረሰቡ ጋርም ግጭት እንዳይፈጠር ጥንቃቄ፣ ማህበረሰቡ ላይ ጉዳት እንዳይደርስ ሶሚቱ ላይ ማለት ነው ያንን ሁሉ ጥንቃቄ አድርገን ነው። አልፎ ተርፎ ህግ ወጦች ካጋጠሙን ወደ ህግ እናቀርባለን። ይዘን ያው የዱር ህይወት ነው፣ በአጠቃላይ የዱር ህይወት ነው። ደስ ይላል። ተፈጥሮ ውስጥ ነው የምንሰራው። የስራ ባህሪው ጥንካሬው ምን ያህል ነው በጣም ብለህ ላልከው ማለት ነው ድንገት እንደወጣህ ማለት ነው ወለ አድረስ በማክስቱ የምትመጣበት ሁኔታ ይኖራል። ከዛ ደግሞ የተወሰነ ሰዓት እረፍት አድርገ እኛ በቃ እረፍታችንንም ይሄ ነው ብለን ስናውቅ እኛ የእረፍት ሰዓቴ ነው የምንለው ነገር የለም።
እንግዲህ አቶ ግዛቸው እርስዎ ለበርካታ ዓመታት ነው በዚህ ስራ ውስጥ የተሰማሩ። የተለያዩ አሳዛኝም አስደሳችም ገጠመኞች ይገጥሞታል ብዬ አስባለሁ። የስራው ጸባይ ሁኑ።
አዎ 2007 ምናምን አካባቢ ላይ ነው ድርቅ ነበረ። የአካባቢ ህብረተሰብ አማራጭ አልነበረውም። ለሊት ለግጦሽ ይገባል። ቀን ስንከለክለው ነው እና ለሊት ለግጦሽ ይገባል። ያን ጊዜ ማለት ነው እነሱ ደግሞ እየታጠቁ ናቸው። ኮንዘርቬሽን ላይ ሰው መሞት የለበትም እንደ አግባቡስ ማለት ነው። እኛም መተኮስ እንደሌለብን እነሱንም ተው እያልን እያረጋጋን እያባበል ምን እያልን ግልጹም በቃ የሆነ ትንሽ የተጋረጠ ጠንከር ያለ አደጋ ነበረ እና እንደዛ አድርገን የመለሱበት ሁኔታ ነበር። በጨለማ ነው። አሰብ እንግዲህ ቤተሰቡ መውጫ መግቢያውን ሁሉንም ከኛ እኩል ያውቀዋል። ችግሮች ከመፈጠራቸው ማለት ግጭት ሊፈጠር ነበር። የተኩስ ልውውጥ ሊደረግ ሲል ወደ ሰማይ ሲተኩሱ ያው ከማህበረሰብ ውስጥም ስላለው አብረውን ማለት ነው አትተኩሱ፣ እኛም የእናንተው ስለን እናንተ የኛ ናችሁ፣ ይህንን ሪሶርስ የምንጠብቀው ለእናንተው ነው፣ ስለዚህ በሰላም ከብቱ አስወጡ መልሱ ብለው በኦሮምኛ ተናጋሪ ልጆች ስለነበሩ ማለት ነው። በዛ መልኩ በቃ ወደ መጥፎ ሁኔታ ሊሄድ የነበረው ችግር ተፈቷል። ይሄ በጣም አልፎ ተርፎም ያው መቼም ትዘግቦታላችሁ እናንተም ህይወት መስዋዕት የሆነበት ሁኔታዎች ነበሩት። አዎ በአንድ ወቅት የተኩስ ልውውጥ ምናምን ተደረገና ማለት ነው ያው እኛ በቀጥታ እነሱ ላይ እርምጃ መውሰድ የለብንም፣ ኮንዘርቬሽን ነው፣ ተፈጥሮ ሀብት ላይ ደግሞ ሰው መሞት የለበትም፣ ይሄ ጦር ሜዳ አይደለም በሚል ነው እኛ እሳቤ። እንደገና በሚሰጠንም ከኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የሚሰጠንም ትሬኒንግ ማለት ነው ከህብረተሰቡ ጋር እጅና ጓንት ሆነን እንድንሰራ ነው። ያው ትንሽ ህብረተሰብ ውስጥ የግንዛቤ እጥረት ስላለ ያንን በጥላቻ አይን የማየት ሁኔታ ነበረ። በአሁኑ ሰዓት በእርግጥ ተስተካክሏል እና ከዚህ ህይወትም ቀደም ባለው ጊዜ ህይወቱም ጠፍቷል። ተወሰነ ደቂቃ ውስጥ ማለት ነው እኛ አስወጡ ልንላቸው እየሄድን ቀጥታ ነው ጥይት የተኮሱብን። ያው አልፏል ህይወት። እናንተም እንደዘገባችሁት እናስታውሳለን እና አንድ የስራ ባልደረባችን ዝም ብሏል። ትቆስላለህ፣ ትመታለህ፣ ትሞታለህም።
እንደሚነግሩኝ ሞት ያለበት መቁሰል ያለበት ለአደጋ መጋለጥ ያለበት ስራ ነው። በዚህ ስራ ውስጥ ለአመታት እንዲቆዩ ምክንያት የሆኑት ምንድን ነው?
ስራ ነው ምን አለ መሰለህ፣ ተፈጥሮ ሀብት ውስጥ ስትገባ ማለት ነው የስራው ባህሪ በጣም ደስ የሚያሰኝ ነው። ይሄ እኮ አምልህ እኮ ዴይ ቱ ዴይ ላይፋችን አይደለም አደጋ የሚገረጠው ማለት ነው። አልፎ አልፎ የሚከሰተው ነው። ሌላም ቦታ ከተማ ውስጥ እንደው ሰው ይሞት የለም እንዴ? ጥይት ባርቆም ደግሞ ሰላም ወረዳ ላይም ሰው ይሞታል። ግን እዛ ጋር ማለት ነው እኛ የስራው ባህሪና የስራው ሁኔታ የተፈጥሮ ሀብት ጥበቃ ባለሙያዎች እንደመሆናችን መጠን ማለት ነው ደስታ ነው የሚሰማል። በቃ ትረካለህ፣ ሰክሰስ ትሆናለህ። ከትልልቅ ምሁራን ጋራ፣ ሪሰርቸሮች ጋራ፣ ከተለያዩ ዓለም የሚመጡ ቱሪስቶች ጋራ ስራው ያገናኝሃል። ብዙ ነገሮችን እውቀት ትገበያለህ። እዛ ሂደት ውስጥ እያለሽ ደግሞ ኢማጂን እንግዲህ ሰው ለመዝናናት የሚመጣበትን ቦታ እኛ እንደ መኖሪያ አድርገን ነው የምንኖርበት ያ ቦታ ማለት ነው። ቱሪስቶች ከፍለው የሚገቡበት ቦታ ለእኛ እንደ መኖሪያችን ነው። እኔ ብቻ አይደለሁም፣ እዛው ከማህበረሰብ ውስጥም ራሱ የሚቀጠሩት ኮሚኒቲ ስካውቶች ማለት ነው ልክ ከገቡ በኋላ እኛን መስለው ነው ቁጭ የሚሉት። የተለየ ፍቅር ነው የሚሰጣቸው። ከዛ አንጻር ነው ለረጅም ሰዓት ልሰራ የሚቻልኩት ማለት ነው።
ስራውን ለማጠናከር በዚህ ዘርፍ ውስጥ የሚሰማሩ ሰዎችን ለማበረታታት ምን አይነት መላ ሊወሰድ ይገባል ብለው ይመክራሉ?
ሞር የበለጠ ማለት ነው መንግስት ኮሰቶበት በክልሎች ደረጃ ይህ በፌዴራል የወጣው የዱር ሰ አዋጅ ማለት ነው የበለጠ ክልሎች ቢሰሩበት ከጎናችን ቢሆን አጎራባች ወረዳዎች እነሱ ከኛ ጎን ቢሆኑ አንድም ህገወጥ ስናቀርብላቸው ቅጣት የተወሰነበት እንዲጠቁ ድጋፍ ቢያደርጉልን ይህ ነገሮች ቢሆኑ ማለት ነው። እንደገና የኢንሹራንስ የህይወት ዋስትና መድን ቢኖረን መንግስትን ማለት ነው የስራውን ቻሌንጅ በማለት የደሞዝ ምንጭ ጭማሪ ቢደረግልን እኛ ከማህበረሰብ ወተን ከቤተክርስቲያንም ይሁን መስጊድ ይሁን ሰዎች ቢያንስ ሌሎች ፐብሊክ ሰርቫንቶች እሁድም ቅዳሜ በረፍት ሰዓታቸው ከማህበረሰቡ ጋራ ከህብዝብ ጋራ ነው የሚኖሩት። እኛ ግን ከዛ ውስጥ ገለን እዛ ውስጥ ነው የምንኖረው። ሁሉን ነገር ትተን ነው በቃ ዱር ቤት የበለን ሁሉን ነገር ትተን ነው እዛ እየኖርን ያለ ነው። ስለዚህ ይህን ከግምት ውስጥ በማስገባት የበለጠ ደግሞ መንግስት አሁን እየሰራ ባለው ላይ ባለስልጣን መስሪያ ቤቱ እየበለጠ ድጋፍ እንዲያደርጉልን እላለሁኝ። ባለድርሻ አካላቶች እነዚህ አጎራባች ክልሎች ከጎናችን ሆነው ቢረዱን ለውጥ እናመጣለን የሚል ሀሳብ አለ እና በመጀመሪያ ደረጃ ግን ለእኛ ለሰራተኛው ከመታሰብ በፊት ቅድሚያ ፓርቲ የዱር እንስሳት ጥበቃ ቦታው የሚድንበት ሁኔታ እንዲመቻችን የኛ ፍላጎታችን የኛ ጥያቄያችን ለውጦች እንዲመጡ ማለት ነው። እንደ ራዕያችን ማለት ነው ምቹ የሆነ የጥበቃ ቦታን በመስጠትና የዱር እንስሳት ላይ ጥበቃ በማካሄድ የቱሪስት ፍሰትን ወደ ጥበቃ ቦታዎች ወደ ብሔራዊ ፓርኮች ማጉረፍ ነው ራዕያችን እና ይህ ከሆነልን እኛ ከዛ በኋላ ለእኛ ይደርሳል ሁሉም ነገር። ትልቁ ነገር ለውጥ ምድር ላይ እንድናመጣ ነው የኛ ፍላጎት።
እርስዎ አዋሽ ብሔራዊ ፓርክ በሚባለው ተቋም ውስጥ እንደሚሰሩ ነው የሰማሁት። በዚህ ብሔራዊ ፓርክ ውስጥ ምን አይነት መስህቦች አሉ? አድማጮቻችን በአጠቃላይ ያለውን ስዕል እንዲመለከቱት ከማሰብ ነው ይህንን የምጠይቀውት።
በአጠቃላይ አዋሽ ብሔራዊ ፓርክ ማለት ነው እንደ መስህብነት ብቻ ሳይሆን ደግሞ እንደ የገቢ ምንጭ ብቻ ሳይሆን ጥናትና ምርምር ቦታ ነው። እንዳልኩ ወደ 600 ዝርያዎች እንደገና ደግሞ 77 አይነት አጥቢ ዶሮ እንስሳት ወደ 450 ምናምን 60 ምናምን አይነት የወፍ ዝርያዎች ይገኙበታል እና በርዶክተሮች ይመጣሉ። በርዶችን ኤሪያ ነው ቦታው። እንደገና በተጨማሪ ደግሞ ለሳይንሳዊ ጥናትና ምርምር ይመጣሉ የተለያዩ ቱሪስቶች፣ ዩኒቨርሲቲዎች መጥተው እዛ ጋ ነው አፓራንታቸውን ወጥተው ሪሰርቻቸውን እዛ ጋ የሚያካሂዱት በተለያየ ቦታ መጥተው። ይህ ሁሉ እንግዲህ አዋሽ ብሔራዊ ፓርክ ምቹ ከመሆኑ የተነሳ ነው። እንዳለ ቅርሱን መጠበቅ ብቻ ሳይሆን ለሳይንሳዊ ጥናትና ምርምር ይውላል፣ ለኢኮቱሪዝም ይውላል፣ ለስነ ውበትና መዝናኛ ይውላል። ከሌሎች ፓርኮች ለየት እንደሚያደርገው ብያልኩ እንደዚህ ሳቫና ግራስላንድ አለው፣ ቡሽላንድ አለው፣ ዌትላንድ አለው።
እጅግ በጣም አመሰግናለሁ አቶ ግዛቸው። ሬንጀርስ ስለሚባሉትና የእንስሳት ማቆያ ስፍራዎችን ደህንነት የሚጠብቁ አካላትን ያለውን የስራ መልክ ስለነገሩን በጣም ነው የማመሰግነው።
እኔም አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።